ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 3 ሰዓት ተኩል ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ኮርቲዞል አንጎል ላይ ማስታወስ ችሎታ ላይ ስሜት ላይ ምን አይነት ተጽዕኖ ያመጣል? ወደ ጃጀት በሽታ ወደ አልዛይመርስ ሊወስድ ይችላል የሚል እያንዳንዱ ሰው የውጪው ተጽዕኖ ስትረስ በሰውነቱ ላይ የሚያመጣው ይለያያል።
አሁን ሰሞኑን ለምሳሌ ባለው የስራ መቀነስ የምን ብዙ የፌደራል ሰራተኞች አሉበት አካባቢ ስለሆነ ሰው እንቅልፍ አጥቷል። እንቅልፍ ማጣት ደግሞ ብዙ ነገር ነው የሚጎዳው። የማሰብ አቅማችን፣ የማስተዋል አቅማችን፣ የመጣውን ጭንቀት እንዴት አድርገን ነው መውጫ መንገድ የምንፈልግበት የምንለውንም ራሱ ይጎዳል።
ለረዥም ጊዜ የቀጠለ ብርቱ ጭንቀትና የውጥረት ስሜት በሰውነትና በአንጎል ላይ ሊያሳድር የሚችላቸውን አሉታዊ ተጽዕኖችና ጣጣዎች የሚዳስስ
ራስን ከነኚህ ጥኑ የሆኑ ፈተናዎች ለመታደግ ልናደርግ የምንችላቸውን መላዎች ከሚፈነጥቅ ቅንብር የተወሰደ ነው። የአንጎልና የነርቭ ሐኪሙ ፕሮፌሰር ዮናስ እንዳለገዳና
የእንቅልፍና የሳምባና ሌሎች የምትንፈሻ አካላት ሐኪሙ ዶክተር አሰፋ ጀጃው መኮንን ናቸው።
ነገ የካቲት 23 2017 129ኛው የአድዋ ድል የሚታሰብበት ነው።
የስርጭታችን ሰዓት ለውጥ ከተደረገ የዛሬው የመጀመሪያው መሆኑ ነው። እሁድ የካቲት 22 2017 ዓ.ም የምሽቱ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን የአክብሮት ሰላምታችን ይድረሳችሁ።
የሰዓቱ የዓለም ዜና ይቀድማል።
ጠብቁን።
እና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ኢትዮጵያን የሀገራቸውን ነጻነት ለማስከበር ለመጀመሪያ ጊዜ ብሔራዊ ሆኖ የተነሱበትና በህብረት ተዋክቶ ያሸነፉበት 129ኛው የአድዋ ድል በዓል በትግራይ ክልል በሶሎዳ ተራራ ላይ ዛሬ የካቲት 23 ቀን 2017 ዓ.ም ተከብሯል። በአከባበሩ ላይ የተገኘው ሙልጌታ ጽብሃ ዝርዝር አለው።
በወቅቱ ከዳር ዳር ተነቃንቀው ለነጻነታቸው በህብረት የተዋደቁ ኢትዮጵያውያን የጣሊያን ጦር ካሸነፉ 129 ዓመታት መቆጠሩን ምክንያት በማድረግ የአድዋ ድል በዓሉ በሶሎዳ ተራራ ስር ላይ በዛሬ ዕለት ተከብሯል። የኢትዮጵያ ቱሪዝም ሚኒስትር ዴኤታ እንደገና አበበ የአድዋ ድል ለኢትዮጵያና ጭቁን ህዝቦች አዲስ ምዕራፍ የከፈተ እንደነበር አስታውሰዋል።
አድዋ ዓለም ትኩረትና ፊቱን ወደ ኢትዮጵያ እንዲያደርግ ካስገደዱት ጥቂት ክስተቶች መካከል አንዱና ዋነኛው የአድዋ ድል ነው።
ዛሬ በሶሎዳ ተራራ ላይ በተከበረው በዓል ላይ በጦርነቱ ጊዜ ኢትዮጵያውያን በህብረት አድርገውት የነበረውን ተሳትፎ የሚያስታውሱ የኪነ ጥበብ ስራዎች ቀርበዋል። የትግራይ ክልል ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር የአድዋ ድል በዓል ለሰላም አንድነትና ብሩህ ተስፋ በሚል መሪ ሐሳብ በመከበር ላይ እንደሚገኝ ገልጸው ትግራይ በአሁኑ ጊዜ ህብረትና አንድነት ተጠምታለች ብለዋል። ከአድዋ ድል አንድነት ተምረን የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱና የትግራይ የወሰን አስተዳደር እንዲከበር መስራት አለብን ሲሉ ገልጸዋል። የአድዋ ተራሮችና አካባቢው የጎብኚዎች መስህብ ለማድረግ እንዲሰራም ጠይቀዋል።
የአድዋ ተራሮች የብዙ ኢትዮጵያውያን ደም የፈሰሰበትና አጽማቸውን የተቀበረበት ከመሆኑ ጋር ተያይዞ እንደ ቅዱስ ስፍራ ተቆጥረው አብረን ሰርተን አልምተን ለዓለም የሚሆን የብዙ አፍሪካውያን ቀልብ ለመሳብ ተመራማሪዎችንም ወደዚህ ትኩረታቸው እንዲያደርጉ ለማድረግ የጋራ ውዝፍ የቤት ስራ እንዳለን በዚህ አጋጣሚ መግለጽ እወዳለሁ።
በሶሎዳ ተራራ ስር በተከናወነው የበዓሉ አከባበር ስነ ስርዓት ላይ በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን አመራሮች በብዛት ተሳትፈዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በበዓሉ ላይ ያልታደሙ ሲሆን በማህበራዊ የትስስር ገጻቸው እንኳን ለ129ኛው ዓመት የአድዋ ጦርነት የሚዘክረው በዓል አደረሳችሁ ብለው ይህ ቀን ውድቀታችንን ወደ ድል ለመቀየር ትምህርት የምንወስድበት እንዲሆን ተስፋ አደርጋለሁ ብለዋል። ለአሜሪካ ድምጽ ሙልጌታ ጽባህም አድዋም።
በዩጋንዳ የአራት ዓመት ህፃን በኢቦላ መሞቱን የዓለም የጤና ድርጅት አስታወቀ። በዩጋንዳ ሁለተኛው የኢቦላ ታማሚ የአራት ዓመት ህፃን ህይወቱ ማለፉን የዓለም ጤና ድርጅት የሀገሪቱን የጤና ጥበቃ ሚኒስትርን ጠቅሶ ገልጿል። ሁኔታው በዩጋንዳ የተረጋገጠ የኢቦላ ሟቾችን አሃዝ 10 አድርሶታል። በመስራቅ አፍሪካዊቷ ሀገር መዲና ካምፓላ ሙላጎ በሄራዊ ሪፈራል ሆስፒታል ውስጥ የሚያገለግል አንድ ወንድ ነርስ ከመተ በኋላ ሀገሪቱ ባለፈው ጥር ወር ላይ በአደገኛ ሁኔታ ተላላፊ ገዳይና ብዙ ደም መፍሰስ የሚያስከትል በሽታ መከሰቱን አስታውቃለች። እስራኤል በጋዛ ጊዜያዊ የተኩስ አቁም ለማድረግ የአሜሪካን እቅድ ስትደግፍ ሐማስ ተቃወመ። የእስራኤል የጠቅላይ ሚኒስትር ጽህፈት ቤት በእስራኤልና ሐማስ መካከል የተደረሰው ጊዜያዊ የተኩስ አቁም ሊያበቃ የሰዓታት ጊዜ በቀሩት ወቅት የፕሬዝዳንት ዶናልድ ትራምፕ ልዑክ የሆኑት ስቲቭ ዊትኮፍ በረመዳንና በፋሲካ የጾም ወቅት በጋዛ ጊዜያዊ የተኩስ አቁም ስምምነት ላይ ያቀረቡትን ሐሳብ ሀገራቸው መቀበሏን እሁድ ማለዳ አስታውቋል። ዊትኮፍ ባቀረቡት እቅድ መሰረትም በመጀመሪያው ቀን በጋዛ በህይወት ያሉትና ከሞቱትም ታጋቾች ግማሾቹ እንደሚለቀቁ የጠቅላይ ሚኒስትር ቤንያሚን ነታንያሁ ጽህፈት ቤት የገለጸ ሲሆን፣ ቀሪዎቹ ታጋቾችም ዘላቂ የሆነ የተኩስ አቁም ስምምነት ላይ ከተደረሰ በኋላ እንደሚለቀቁ ገልጿል። በዩናይትድ ስቴትስ አሸባሪ ተብሎ የተፈረጀው የሐማስ ቡድን ቃል አቀባይ ሐዘም ቃሲም ከቅዳሜ ዕለት ቀደም ብሎ ቡድኑ በጋዛ የተኩስ አቁም ስምምነት የመጀመሪያ ምዕራፍ መራዘሙን ውድቅ ማድረጉን ቢገልጹም የዊትኮፍ እቅድን በግልጽ አልጠቀሱም። እስራኤል በዊትኮፍ እቅድ ላይ ሐማስ ከተስማማ ወዲያውኑ ድርድር ታደርጋለች ሲል የኔታንያሁ ቢሮ አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሩቢዮ ለእስራኤል የሚደረግ የ4 ቢሊዮን ዶላር ወታደራዊ ድጋፍ እንዲፋጠን አደረጉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትላንት ቅዳሜ ለእስራኤል 4 ቢሊዮን ዶላር የሚጠጋ የተፋጠነ ወታደራዊ እርዳታ ለማድረስ መፈረማቸውን ተናግረዋል። በዚህ ዓመት ጥር ወር ላይ ስራውን የጀመረው የትራምፕ አስተዳደር እስካሁን ድረስ 12 ቢሊዮን ዶላር የሚጠጋ የውጭ ወታደራዊ ሽያጭ ለእስራኤል መፍቀዱን ሩቢዮ በመግለጫቸው አስታውቋል። መግለጫው አያይዞም አሜሪካ ለእስራኤል ደህንነት ያላትን የረጅም ጊዜ ቃል ኪዳን ለማሟላት ስጋቶችን ለመከላከል የሚያስችል ዘዴን ጨምሮ ሁሉንም ያሏትን አማራጮችን መጠቀሟ ይቀጥላል ብሏል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
እሁድ የካቲት 22 2017 ዓ.ም
በድጋሚ ጤና ያስጥልን፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
ለዕለቱ ወደ አሰናዳነው ቅንብር ነው በቀጥታ የምንወስዳችሁ። ቆንጅት፣ የጭንቀት ወይም የውጥረትም ደግ አለው ሲባል ሰምተሽ ታውቂያለሽ?
እኔ የውጥረት እና የጭንቀት ደግ ነገር አላውቅም።
እንደ ሳይንሱ ታዲያ ለአጭር ጊዜ የሚዘልቅ ውጥረት ድንገት የንቃት ሁኔታን ከፍ በማድረግ የትውስታን አቅም ያሰላል መባሉንስ?
እኔ ይህንንም አላውቅም።
አሁን ቆንጅት፣ አዎንታዊ የሚል ቅጽል የተጨመረለት የመጀመሪያው አይነት የጭንቀት ሁኔታ አዲስ ስራ እንደመጀመር ወይም እልባት የሚሻ ፈታኝ ሁኔታ ሲገጥም አንዳች ጉልበት የሚሰጥ አይነት ነው።
አዎንታዊ ጭንቀት ልትለኝ ነው አይደለ?
እንደዛ መሆኑ ነው።
ይሁን እንግዲህ። ሁለተኛው ሳሉላ
ሁለተኛው ቆንጅት፣ ድንገት እንድንጨነቅ እንድንጠበብ የሚለው ቃሉ ራሱ የሚናገረው ነገር ያለ ይመስለኛል። እንዲያ ያለው ሁኔታ የሚከስተው ገነን ያለ የመነቃቃት ድንገት ስንጨነቅ፣ በጣም ተነቃቅተን ነገሮችን በተለየ ትኩረት እንድንከታተል የሚያስገድድ ሁኔታ፣ ትውስታችንንም በማስላት አንዳንድ ዝርዝሮችን፣ ጥቃቅን ነገሮችን ሳይቀር በተለየ ስሜት እንድናጤል ያስችላል ነው የሳይንሱ ትንታኔ።
እንደ ሌሎች አዳጋች ነገሮች ሁሉ ከጭንቀትም ማትረፍ የሚቻል ነገር መኖሩ ድንቅ ነው አሉላ። ጊዜያዊ በመሆን ፋንታ ስር ሲሰድና ሳያቋርጥ ለብርቱ ጭንቀትና የውጥረት ስሜት የሚዳርግ ሲሆን ግን በሰውነትና ባንጎል ላይ ሊያሳድር የሚችለው በርካታ አሉታዊ ተጽዕኖና ጣጣ አለው። የምሽቱም የራዲዮ መጽሔት እንዲህ ባለው ሁኔታ ውስጥ ስናልፍ ሊከሰቱ የሚችሉትን ጣጣዎችና
ራሳችንንም ከነኚህ የጠኑ ፈተናዎች ለመታደግ ልናደርግ የምንችላቸው መላዎች የሚመለከት ነው።
ወደ ወጋችን እንወሰዳችሁ።
በ1922 በአንድም ይሁን በሌላ ሁኔታ ባንድ ወቅት ወይም በሌላ ጊዜ ማናችንንም ሊገጥመንና ለህመም ጭምር ሊዳርግ የሚችል ሁኔታ የሚመለከት ከሁለት የተለያዩ ህክምና ዘርፍ አዋቂዎች ጋር የሚደረግ ቀደም ብለን በመንደርደሪያችን እንደጠቆም ነው። ይህ አሁን የምንወያይበትና የባለሙያዎቹንም እይታ የምንጋራበት ለረጅም ጊዜ የዘለቀ ያልተቋረጠና ሰላም ለማግኘት መላ የሚጠይቅ ውጥረት ወይም አስጨናቂ ሁኔታ በአካልና በአእምሮ ላይ የሚያሳድረውን ፈተና ይመለከታል። ተወያይ እንግዶቻችን ለፕሮግራማችንም ሆነ ለአድማጮቻችን ብዙ እንግዳ አይደሉም፣ የዘወትር ፕሮግራማችን ተሳታፊዎች ናቸው። በዩናይትድ ስቴትሱ ባሮ የነርቭ ህክምና ተቋም የአንጎልና የነርቭ ሐኪሙ ፕሮፌሰር ዮናስ እንዳለገዳና የእንቅልፍና የሳምባና እንዲሁም ሌሎች የመተንፈሻ አካላት ሐኪሙ ዶክተር አሰፋ ጀጃው መኮንን ናቸው። እንግዶቻችን እንኳን ደህና መጣችሁ። ፕሮፌሰር ዮናስ ከርሶል ጀምርና በተለይ አንጎልንና በስነ ልቦናው ረገድ የሚያሳድረውን ጫና የሚመለከተውን እናስቀድም። ይህ ረጅም ጊዜ የዘለቀ ያልተቋረጠ ውጥረት የመረበሽና የመታወክ አሊያም የድብታና አልፎ ተርፎም በህክምናው አጠራር በእንግሊዝኛው ፖስት ትራውማቲክ ዲዞርደር በመባል የሚታወቀውን ከባድ አደጋ ከደረሰ በኋላ የሚከሰተውን የመሰለ የአእምሮ ጤና ሁከት ያስከትላል ወይ? ከሆነስ እንዴት? በዚህ እንደርደር።
አሻ መሰግናለሁ። ይሄ ያልተቋረጠ ጭንቀት ከውጭው ዓለም ሊመጣ ይችላል፣ አንዳንዴም ደግሞ ከውስጥም። ከውስጥ ስል አንድ ሰው ድሮ የደረሰበት ወይም የደረሰባት አንድ ከባድ ሁኔታ ካለ ያ ነገር ትዝ ሊለው ይችላል። አንጎል ውስጥ የማስታወስ ስራ የሚያከናውኑት ከጭንቀት ጋር ተያዘ እነሱ በየጊዜው እያስታወሷት ወይም እያስታወሱት ግለሰቡን ያው ሊረብሸው ይችላል። ሌላው ደግሞ ከውጭው ዓለም የሚመጣው ነው። ለምሳሌ አንድ ሰው ከሚኖርበት አካባቢ ሁልጊዜ ጥይት የሚተኮስ ከሆነ ውጊያ ካለ ይሄ ከውጭው ዓለም የሚመጣ ስጋት ነው እና ይሄ ትሬት የምንለው ከውጭው የሚመጣው ስትረስ በተለይ ነፍስን አደጋ ላይ ሊያደርስ የሚችል ከሆነ የግለሰቡን ወይም የግለሰቧን ሁኔታ ከዚህ ዓለም የሚያሰናብት አይነት አደጋ ያለው እሱ ከባድ ነው። እንግዲህ አንዱ ጠርዝ ነው። በጣም ከፍተኛው ነው። እዛ በመለስ ደግሞ ከጎረቤት ጋር መጋጨት ሊሆን ይችላል፣ ወይም ከስራ ባልደረባ ጋር መጋጨት ሊሆን ይችላል፣ ወይም ታክሲ ውስጥ እንዲህ መጨቃጨቅ ሊሆን ይችላል። እንግዲህ እንደ መጠኑ ይለያያል ከውጭው ዓለም የሚመጣው እና የተለያዩ የአንጎል ክፍሎችን ይሄን ነገር ይመረምራል፣ ይፈትሻል። እና ለምሳሌ ማርሴል ሜዙላ የሚባሉ ፍሮም ሴንሴሽን ቱ ካግኒሽን ከውጭው ዓለም የሚመጣውን መረጃ በተለያየ ደረጃ እየመዘነ እየተለካ ወደ አንጎል ውስጥ እንዴት እንደሚገባ የጻፋቸው ብዙ ትልልቅ ጽሁፎች አሉ። ከሳቸው ስራዎች እንደምንረዳው መጀመሪያ የሚያጣራው አንጎል መሞቴ ነው ወይስ መትረፌ ነው የሚለው ነው። አይ ትተርፋለህ ይላል። ከዛ በኋላ መትረፌ ከሆነ እንግዲህ ይሄ ነገር እንዴት ነው፣ በምን መንገድ ብሄድ ነው የሚያዋጣኝ፣ በሸሸው ነው ወይስ በመክተው ነው፣ የተለያየ ስትራቴጂ ያወጣል። ስለዚህ ከውጭ የሚመጣው አደጋ ተጽዕኖ የግለሰቡን ደግሞ የውስጥ መከላከያ፣ አንዳንዱ ሰው ባለው እምነት በሃይማኖት ሊሆን ይችላል፣ በአመለካከት ሊሆን ይችላል፣ በኑሮ ልምድ ሊሆን ይችላል፣ በማመዛዘን ሊሆን ይችላል፣ የውጭውን ፈተና የመመከት የውስጥ ኃይል ይኖረዋል ማለት ነው። እና አንዳንዱ ትንሽም ነገር ትጥቅ የሚያሰተው ሊሆን ይችላል። አንዳንዱ ደግሞ ዘራፍ ነገር መክታለሁ ሊል ይችላል። ስለዚህ የሁለቱ መስተጋብር ነው የሚባለው በአማርኛ። የግለሰቡ የውስጥ ያለው ሬዚሊየንስ መከላከል ችሎታውና የውጭው ተጽዕኖ መስተጋብር ነው እንግዲህ አንጎል ላይ ምን ያክል ችግር ያመጣል የሚባለው። እና መጠነኛ የውጭ ግፊት አንዳንድ ጊዜ ነው ቶሎ ቶሎ ስራ ለመጨረስ በጊዜ ሪፖርት ለማቅረብ አንዳንድ ሊያነቃቃ ይችላል። ግን ከመጠን ያለፈ ሄልፕለስ የሚያደርግ ምንም ነገር ማድረግ የማይቻል አሁን ለምሳሌ እኔ ከምኖርበት 5 ኪሎ ሜትር ላይ መንግስትና አማጽያን የሚዋጉ ከሆነ እና በየቀኑ የምሰማ ከሆነ ውጊያ፣ ያ ከአቅሜ ውጪ ነው። ምንም ማድረግ አልችልም። ሄልፕለስ ያደርገኛል። ያ አንጎል ላይ ትልቅ ተጽዕኖ ሊኖረው ይችላል። ስጋት ብዙ የአንጎል ክፍሎችን ችግር ውስጥ ሊፈዝ ይችላል። በአጭሩ ይህን ነው።
መልካም ፕሮፌሰር ዮናስ የተለያዩ ሁኔታዎችንም እያዛመድን በተለይ ሰዎች ከዕለት ተዕለት ህይወታቸው ምናልባትም አሁን ከሚገጥሙ ችግሮች ጋር በተጨባጭ እንዲያዛምዱትን ገፋ አድርገን እንዘልቃለን። ዶክተር አሰፋ በስራ ጉዳይ ባሉበት አዲስ አበባ ነው ያገኘሁት። ረዥም ጊዜ የዘለቀ ቀደም ብለን ያነሳ ነው ይህ ያልተቋረጠ ውጥረት በሰውነት በአካል ላይ የልቁንም ደግሞ ምናልባት አንዱ አድርገን ብናስቀድመው የደም ውደት ስርዓታችን ካርዲዮቫስኩላር ሲስተም የሚባለው ላይ የሚያስከትለውን ፈተና በማየት ብንጀምር፣ ለመሆኑ ይህ ሁኔታ በተለይ በዚህ የሰውነት ስርዓት ላይ የሚያስከትለው ዘላቂ ጉዳት ምን ይሆን?
ሰውነታችን ባዛን የምንለው እንደው የተረጋጋ የምንለው ደረጃ ላይ ብዙ ጊዜ ይኖራል። ነገር ግን የሚያስፈራ ድንገተኛ ነገር ደግሞ ሲደርስበት ለዛ ደግሞ ማምለጫ መንገድ አለው። በእንግሊዘኛው ፍላይት ኦር ፋይት ሪስፖንስ የምንለው ማለት ነው። ያ ምንድን ነው? ለምሳሌ ሮጦ ማምለጥ ካለበት ትንፋሹ በጣም ይፈጥናል፣ ደም ግፊቱ ከፍ ይላል፣ የደም አመታቱ ይጨምራል፣ አድሬናሊን የምንለው ሆርሞን ከፍ ብሎ ይመነጫል። ያላጭር ጊዜ ሲሆን ችግር የለውም፣ ማምለጫ መንገድ ነው። ነገር ግን የኑሮ ውጣ ውረድ ለምሳሌ ብናስብ በኢኮኖሚ ምክንያት ሊሆን ይችላል፣ አሁን በሚገጥሙን የጦርነት አደጋ ሊሆን ይችላል፣ በምንሰማው መጥፎ ዜና ሊሆን ይችላል። በዚህ አይነት ነገሮች በተደጋጋሚ ሳያቋርጥ የሰው ልጅ ወደዛ አይነት የማምለጫ መንገድ በሚሄድበት ጊዜ ንጥረ ነገሮች የምንላቸው ሆርሞን የምንላቸው ከፍ ይላሉ በየጊዜው በየቀኑ። በተለይ ኮርቲዞል የሚባለው አድሬናል ከሚባል ግላንድ የሚመነጨው ከፍ ይላል። ራሱ አድሬናሊን የምንለው ደግሞ ለማምለጫ የሚጠቅመን እሱም ከፍ ይላል። ይሄ ምንድን ነው የሚያደርገው? ልባችን አመታቱ ከተረጋጋ መንፈስ ወጥቶ ወደ ማምለጫ መንገድ ግን በየቀኑ ይሆናል። ይሄ ደም ግፊት ያመጣል፣ ልብ ላይ ጫና ያመጣል፣ የደምን ዝውውሩን በከፍተኛ ሁኔታ ፕሬሽር በበዛበት እንዲከናወን ያደርጋል። ኮርቲዞል የምንለው ደግሞ ሆርሞን ከፍ ሲል አደገኛ ሆርሞን ነው። እሱ ከፍ በሚልበት ጊዜ ሰውነታችን እንዲወፍር ያደርጋል፣ ደም ግፊት ያስጨምራል፣ የደም ስኳራችን ከፍ እንዲል ያደርጋል። ከዚህ ጋር ደግሞ ተያይዞ ኮርቲዞል ከፍ ባለበት ጊዜ ውዳችን ይቀየራል፣ እንቅልፍ ማጣት፣ መቆራረጥ እያለ እንግዲህ እየቀጠለ ሰውነታችን ከለመደው በበለጠ ሁኔታ በተለይ የሰውነት ቁጣ ወደምንለበት ደረጃ ክሮኒክ ኢንፍላሜሽን ወደምንለበት ደረጃ ይጋለጣል። እና እነዚህ በጣም በጣም ብዙ ተደራራቢ መጥፎ ነገሮችን ሰውነታችን ላይ ያደርሳሉ።
ጥናቱን ለማየት በጣም ግልጽ ነው። በሁለቱም በኩል ያነሳቸዋቸው ከዕለት ተዕለት ህይወታችን ጋር እንድናዛምድ የሚጋብዙ ናቸው። ፕሮፌሰር ዮናስ ወደ እርስዎ ልመለስና ይህ ሳይቋረጥ የሚገጥመን አስጨናቂ ሁኔታ ወይም ውጥረት ትኩረት በማድረግ አቅማችን፣ ሀሳብ በምናወጣ በምናወርድበትም ሆነ ውሳኔዎችን በምንወስድባቸው ሁኔታዎች ላይስ ምን አይነት ተጽዕኖ ያሳድራል?
ይሄ ለአጭር ጊዜ የሚሆነው የሚያጋጥምን የውጭ ፈተና ትኩረታችን እንዲጨምር ሊያደርግ ይችላል። ነገር ግን ለረዥም ጊዜ ከሆነ ፈተናውና ችግሩ ቅድም ዶክተር አሰፋ ያለው ንጥረ ነገር ኮርቲዞል የሚባለው አንጎል ውስጥ ገብቶ በተለይ የአንጎል ውስጥ የማስታወስ ስራ እንድናስታውስ የሚያደርገው የአንጎል ክፍል ውስጥ ሲኤዋን የምትባል አለች። እዛ ውስጥ ያሉት የነርቭ ሴሎች ተርኖቨር ሬት በጣም ቶሎ ቶሎ ይቀያየራሉ። ስለዚህ እንደ ቀዥቃዣ ናቸው ማለት ይቻላል። እና የመንቀዥቀዝ ችግር ስላላቸው ይሄ ኮርቲዞል በቀላሉ ነው የሚመታቸው። እና እነዚህን ነርቭ ሴሎች እንዲጫጩ የማድረግ አደጋ አለው። እና በፈረንጆቹ 2013 የአሜሪካ ያለው ትልቁ ማህበር የአልዛይመር አሶሲሽን እና የአሜሪካ የምርምር ተቋም አንድ ዓለም አቀፍ ኮሚቴ ያቋቁሞ ነበር። እኔ ነኝ የመራሁት፣ እኔና ፕሮፌሰር ኮስታ ላይቀሶስ ጆን ሀፕኪንስ። እና ይህንን ነገር መርምረን ይሄ ኮርቲዞል እንደዚህ አይነት ነገር አንጎል ላይ፣ ማስታወስ ችሎታ ላይ፣ ስሜት ላይ ምን አይነት ተጽዕኖ ያመጣል፣ ወደ መጃጀት በሽታ፣ ወደ አልዛይመርስ ሊወስድ ይችላል የሚል በ2013 ጽፈናው ያወጣ ነው አለ። እሱ ምናልባት ለአንባቢዎች ፖስት ማድረግ ይችላል። እዛ ላይ ምንድን ነው ከየአገሩ ነው ከእንግሊዝ፣ ከፈረንሳይ፣ ከአርጀንቲና፣ ከእስራኤል ከየቦታው ለአንድ ወር ያክል ነው ብዙ ተከራክረን የጻፍ ነው። እና ሁሉንም ሰው አንድ ላይ መደመር ከባድ ነው። ግን ለጥናት ሲባል ሁልጊዜ መቼም አቨሬጅ ነው ምንለሱ ግን እያንዳንዱ ሰው በእውነት ልዩ ነው ማለት ይቻላል። እያንዳንዱ ሰው የውጭው ተጽዕኖ ስትረስ በሰውነቱ ላይ የሚያመጣው ይለያያል። ግን ኦን አቨሬጅ በአማካይ ስናየው ከልክ ያለፈ ለብዙ ጊዜ የሚቆይ ስትረስ እና ግለሰቡም ደግሞ ለዛ መፍትሄ ማያረግለት ከሆነ አንዳንዱ ሰው ክሮኒክ ስትረስ እንደዚህ ትልቅ አላፊነት ወይ ከባድ እንትን ውስጥ ያለው አንዳንዶቹ በየቀኑ ስፖርት ይሰራሉ ወይንም ደግሞ የተለያየ ጊዜ ጸሎት ያደርጋሉ ወይ ሜዲቴሽን ያደርጋሉ። ለምሳሌ አሁን አንድ ሰውዬ ባለኝ አንድ አስተማማኝ መረጃ መሰረት ኢትዮጵያ እና ኤርትራ በነበረው ጦርነት አንደኛው ወገን በኩል ያለው ሰው ስትረሱን በአናጺነት ጊዜ ወስዶ አንድ ሰዓት ሁለት ሰዓት እንጨት እየገጣጠመ ከዛ መንፈሱን እንዲህ አይነት ነገር ባፈረን ይባላል
ሐሳብ እንዲከፈል
ልክ ሐሳቡ እንዲከፈል እና ትንፋሽ ወስዶ ለመመለስ አንጎሉን አሳርፎ ትንፋሽ ወስዶ ከዛ ወደ ግብግቡ ለመመለስ ይሄ ከውጪ የሚመጣውን ተጽዕኖ ግለሰቡ ሰውነቱ እንዲቋቋም ሊያደርገው ይችላል። እና ይሄ እንግዲህ ለምሳሌ እንደ ዶክተር አሰፋ ያሉ ብዙ ስራ የሚበዛባቸው ሐኪሞች አሁን ብዙ ሰዓት የሚሰራዋል። እና እንደዛ ሲሆን አንዳንዶቹ ጂም ሜምበር ይሆናሉ፣ ስፖርት ይሰራሉ ይላሉ። ይሄ እንግዲህ ኮርቲዞሉን የሚያደርገውን አደጋ ለመቋቋም ይጠቅማል። ስለዚህ እጅ መስጠትም አንችልም ለክሮኒክ አንዳንድ ነገር ማድረግ እንችላለን።
ሌሎች የባለሙያ ድጋፍ የሚፈልገውን ወደ ኋላ ላይ ገፋ አድርገን እንመለከታለን። የግለሰቦች ሁኔታም እንደሚለያይ የሚገለጹት ነገሮች በአማካይ በጥናት የሚታዩት መሆኑን ፕሮፌሰር ዮናስ አስረድተውናል። ዶክተር አሰፋ ወደ እርስዎ ልመለስና ቀደም በደማችን የሚዘዋወረውን የስኳር መጠን መጨመር፣ የደም ግፊታችን ከፍ ማለት፣ ከዚያ ኮርቲዞል ከተባለ የሰውነት ቅመም ጋር አዛምዶ አንስተው ነበር። በጠቅላላው ግን ይህ ረጅም ጊዜ ሳይቋረጥ አስጨናቂ ሁኔታ ውስጥ ውጥረት ውስጥ መቆየት ከበሽታ በመከላከል አቅማችን ወይም ለበሽታ የመጋለጥ ሁኔታን በመፍጠር በሱስ ረገድ ምን አይነት ሁኔታ ነው የሚከተለው? ምናልባት ከዚሁ አዛምደው እንቅልፍ ማጣት አለ። ሰውነት ራሱን አድሶ የሚያዘጋጅበት አላስፈላጊ ቅመሞችን የሚያስወግድበት ሁኔታ ሁሉ የሚያጣበት ከተፈጠረ እንቅልፍ አጥቶ ካደረ አንድ ሰው ለበሽታ ተጋላጭነትን በተመለከተ ያለው ሁኔታስ ምን ይመስል ይሆን?
እንግዲህ የሰውነትን የመከላከል ሁኔታ ስናይ ኮርቲዞል ያለው አሁን ይሄ ሆርሞን መከላከል አቅም ለማድከም ስንፈልግ የምንሰጠው ነው። ምሳሌ አንድ የሰውነታችን አካል ሌላውን አካል ሲያጠቃ የሱ አይነት ህመሞች ኖሩ ኮርቲዞል ይሰጣል፣ ስቴሮይድ የሆነ መድኃኒት ማለት ነው። በጭንቀት ምክንያት ያ ሰው ያ ነገር ሰውነቱ ላይ ከፍ እያለ ሲሄድ የመከላከል አቅሙን በጣም በጣም ያለዝበዋል። ለምሳሌ ይሄ ሽንግልስ የምንለው የቫይረስ በሽታ አለ ቆዳ ላይ የሚወጣ እሱ የሚወጣው ሌላ ጊዜ ቫይረሱ አለ፣ ግን ሰውነታችን አቅም ስላለው ያን ቫይረስ እንዳይራባ አድርጎ ይዞታል። የዚህ አይነት ድካም በሚመጣበት ጊዜ ግን ይወጣል። ያ ሽፍታ አንድ ትልቅ የሰውነት የመከላከል አቅም መድከም ማሳያ ነው። ሌላው ክትባት ብንሰጠው ያ ሰው የሚያመነጨው ክትባት ሰጥተን ልናገኝ የሚገባው የሰውነት የመከላከያ አቅም አንቲቦዲ የምንለው ስትረስ ሁኔታ ባለበት ሁኔታ ውስጥ የዛን ያህል አይሆን። ምክንያቱም አሁንም የሰውነትን የመከላከል አቅም የሚያደክመው መጠን ከፍ ስለሚል ነው። በዚህ ምክንያት እንግዲህ በረዥም ጊዜ በዚህ አይነት ቁጣ ካለን ሰውነታችን ራሱ ኢቨን የካንሰር አይነት ሴሎችን እያደነ የሚያጠፋበት አቅሙ ይቀንሳል። በዚህ አንዱ ክሮኒክ ስትረስ ለካንሰር ህመም አጋላጭ ከምንላቸው ሁኔታዎች ውስጥ ነው። እንደው ምግብን እንኳን ብንወስድ የምግብ አወሳሰዱ ሰው ይቀየራል። አንዳንድ ጊዜ እኔ ስትረስ ኢተር ነኝ ይላል ሰው። ስትረስን የማስወግደው ምግብ በማብላት ነው ይላል። ወዶ አይደለም። ኮርቲዞል ከፍ ይላል፣ የምግብ ምርጫ ይቀየራል፣ ካርቦሃይድሬት የሆኑ ምግቦችን መምረጥ ያመጣል። ያ የበለጠ ደግሞ እንደገና ሌላ ውፍረት ያመጣል። እንደዚህ እያለ ነው የሚሄደው። እንቅልፍን በሚመለከት እኛ ስራችን ላይ ለምሳሌ አሜሪካን ሀገር አንዳንድ ሳይክሎችን ብናይ ለምሳሌ የፖለቲካ ምርጫ በሚኖርበት ጊዜ 3 ቀን 4 ቀን አንድ ሳምንት የምርጫ ውጤት ሊታይ እንቅልፍ አጣሁ ብሎ ወደ እኛ አካባቢ የሚመጣው ሰው ቁጥር በአንዴ በጣም ከፍ ይላል። አሁን ሰሞኑን ለምሳሌ ባለው የስራ መቀነስ የምን ብዙ የፌደራል ሰራተኞች ያሉበት አካባቢ ስለሆን ሰው እንቅልፍ አጥቷል። በቃ ከፍተኛ ስትረስ ውስጥ ይገባል። እንቅልፍ ማጣት ደግሞ ብዙ ነገር ነው የሚጎዳው። የማሰብ አቅማችን፣ የማስተዋል አቅማችን፣ ነገሮችን ራሱ ኮፕ የምናደርግበት የመጣውን ጭንቀት እንዴት አድርገን ነው መውጫ መንገድ የምንፈልግበት የምንለውንም ራሱ ይጎዳል። እና እንደዚህ እያደረገ ነው የሚሄደው። መቼም ስትረስ የምትለው ቃል በየቤቱ በየሰው ትነገራለች። አንድ ባህታዊን ግን ብንጠይቀው በሰላም ከተፈጥሮ ጋር ይኖራል፣ ያለው ፍላጎት ትንሽ ነው፣ ጸሎቱን ያደርሳል፣ እንደው ስምንተኛው ሺህ ቢመጣም ገነት ሄዳለሁ ብሎ መውጫ መንገድ ብዙ ስላለ አካባቢው የተረበሸ ስላልሆነ እንዲህ አይነት ነገሮችን ከእነዚያ አካባቢ ቦታዎች አንሰማም እና ጭንቀቱ ያለ እኛ ግን ምን ማድረግ እንችላለን ይህን ነገር ለመከላከል ነውም ደግሞ እንግዲህ እነጋገርበታል።
መልካም። አሁን ያሉ ሁኔታዎችንም አዛምደዋል ዶክተር አሰፋ ተጨባጭ ለማድረግ የሚያግዛሉና በዛ እንገፋለን። ፕሮፌሰር ዮናስ ዶክተር አሰፋ ካቆሙበት ብንቀጥል ይሄ ጭንቀቱ የሚፈጥራቸው ሁኔታዎች ተደጋግሞ በመከሰቱ ወይንም ደግሞ ቀደም ያለ የአእምሮ ህውከት ባለበት ድብታ የሚባለውን ወይም ከጭንቀት ጋር የተያዙ ሁኔታዎች ካሉ የማባባስ እድሉ ምን ያህል ነው? ከሌሉ እነሱ እንዲፈጠሩ የማድረግ ሰዎች በተለየ ሁኔታ ማየት ያለባቸውም ነገር ካለ እንዲያዛምዱ።
በሁለት ነው እንግዲህ የምንከፍለው። አንደኛው ከውጭ የሚመጣው ስትረስ ወይም ከውስጥ የሚመጣው ረዥም ጊዜ የቆየ ተጽዕኖ ካግኒሽን ወይም ሀሳብን ማስታወስ ችሎታን ጋር የተያያዘ ክፍልን ላይ ተጽዕኖ አለው። ከዛ ደግሞ ስሜቶችን በሚመለከት ጭንቀት ነው። እንግዲህ ይሄ ድብርት የምንለው መጠነኛ ድብርት እንዲሁ በቀን ተቀን ኑሮ ሊያጋጥም ይችላል። ግን ከፍተኛ ክብደት የምንሰጠው እና የተወሰኑ የሰውነታችን ውስጥ ያለውን ንጥረ ነገር ሊያዛባ የሚችለው እንግዲህ ሜጀር ዲፕሬሽን የሚባለው ከፍተኛ ድብርት። አንዳንዶቹ ከአልጋ መነሳት አይችሉም፣ መስራት አይችሉም፣ መብላት አይችሉም፣ መተኛት አይችሉም፣ ሀሳባቸውን እንኳን ውሳኔ ለመወሰንም አይችልም። ልክ ጭቃ ውስጥ እንደተቀረቀረ ጎማ ነው የሚሽከረከረው። ሊትራሪ እንደሱ የሚሉ ይሉናል አንጎሌ የሚሰራው እና ምንም ነገር መወሰን አልችልም። ይሄ እንግዲህ በጣም ከፍተኛው ሲሆን ነው ችግሩ። እንግዲህ ስትረስ እዚህ አይነት ድብርት ይፈጥራል። ድብርቱ ደግሞ መልሶ እነዚሁኑ ሆርሞኖች፣ የተለያዩ ነገሮች የበለጠ እንዲሰሩ ያደርጋል። ስለዚህ ከድጡ ወደ ማጡ ይሄዳል እና ቪሽየስ ሳይክል የሚባለው እየተባባሰ የሚሄድ እንዴት መቁረጥ እንችላለን የሚል የተለያዩ ሕክምና ዘዴዎች አሉ። ባጭሩ ድብርትም ሊያመጣ ይችላል። አንጎልም ደግሞ ሰበል ሰብስቦ ጉዳይን ለመጨረስ የቀኙ አንጎል ክፍል የሴንስ ኦፍ ዲሬክሽን ከአንድ ቦታ ተነስተን ወደ ሌላ ቦታ ለመሄድ የምናደርገውን ያንን የሚያንቀባብሩት የነርቭ ሴሎች በእንደዚህ አይነት ስትረስ አፌክት ሊሆን ይችላል እና አንዳንዴ በልበቤትነት መርካቶ መሄድ ያሰበው ሰው እንዲህ አይነት ጭንቀት ያለበት ወደ ፒያሳ ሄደው ያርፈዋል። በብዙ መልክ ነው እንግዲህ የሚገለጸው ድረስ።
መልካም። ስር የሰደደ ወይም የጠና የውጥረትና የጭንቀት ሁኔታ በጊዜው ከሚያሳድረው ስሜት ባሻገር በአእምሮም ሆነ በሰውነት ላይ የሚያደርሳቸው የውስጥ ጤናን በማቃወስ ጭምር የሚያስከትላቸውን ፈተናዎች ነው የተመለከታችሁት። መፍትሄ አማራጭነት መደረግ የሚችሉ በግለሰብም እንደ ማህበረሰብ ጤናም የሚደረጉ ሁኔታዎችን አንስታችኋል። ዘለቄታ ያላቸውን ጉዳቶች፣ የአእምሮን የመስራት አቅም እንዲቀንስ የማድረግን ወይንም ደግሞ ያለ ጊዜ የማርጀት ሁኔታ፣ በሳይንሱ የሚጠቃቀሱት ነገሮች ምን ያህል ተጨባጭነት አላቸው የሚለውን የምንመለከትበት ከዚህ ሰፋ ያለ በምስል የሚታይ ውይይት አለን። ፕሮፌሰር ዮናስ እንዳለገዳ፣ ዶክተር አሰፋ ጀጃው መኮንን እንዲህ መላ የሚጠይቁ የህመሙን ሁኔታ ለመረዳት የባለሙያ አይን የሚጋብዙ ውይይቶች ላይ በሙሉ ፈቃደኝነት አዘውትራችሁ ስለምትገኙ ከልብ አመሰግናለሁ። እግዜር ይስጥልኝ።
እሺ ብሮስተር።
ነገ የካቲት 23 2017 ዓመተ ምህረት እንደ አውሮፓውያን የዘመን አቆጣጠር ደግሞ መጋቢት 2 2025 ነው። 129ኛው የአድዋ ድል የሚታሰብበት ዕለት ነው።
የዋሽንግተን አጎራባቿ የአሌክዛንድሪያ ከተማ ከንቲባ ዕለቱን ለመታሰቢያው ይሆን ዘንድ ደንግገዋል።
እንደ አውሮፓውያን የዘመን አቆጣጠር መጋቢት 1 1896 የኢትዮጵያ ኃይሎች በዳግማዊ ምኒልክና በእቴጌ ጣይቱ ብጡል መሪነት በጣሊያን ጦር ላይ ወሳኝ ድል በተቀዳጁበትና
የሀገራቸውን ሉዓላዊነት በማረጋገጥ ኢትዮጵያን በጸረ ቅኝ አገዛዝ ተጋድሎ በተምሳሌት በማጽናት አይነተኛ ታሪክ የሰሩበት ነው የሚል ምስክርነት በመስጠት ይንደረደራል። የከተማይቱ ከንቲባ አሊያ ጋስኪንስ ዕለቱን ለአድዋ ድል የሰጡበት ልዩ መግለጫ።
ይህንኑ መነሻ በማድረግ ታዲያ የተሰናዳ ቅንብር በሌላ ፕሮግራም እናቀርባለን።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 3 ሰዓት ተኩል
በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን ዝግጅቱን እዚህ ላይ አበቃ።
ነገሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ
በዚሁ ተሰናበትን።
ሰላም፣
በደህና አደሩ።